ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እኔ በስራዬ ብዙ አገሮችን አይቻለሁ፣ ብዙ አፍሪካ አገሮችን አይቻለሁ። እንደ ኢትዮጵያ አይነት ችግር፣ እንደ ኢትዮጵያን ፈተናዎች ያሉ ብዙ አገሮች ችለው የሚቋቋሙት አይመስለኝም። ኢትዮጵያ ግን በታሪኳ የሚያሳየች ነች። ሰላም እኔ መሰረታዊ ጉዳይ ነው ነው የምለው። ሰላምን ለድርድርም ማቅረብ አንችልም። የኢትዮጵያ ሕዝብ በመሰረቱ ሰላም ወዳድ ነው። ይህን በታሪኩ አሳይቷል። በሰላም እጦት ሰለባ እንደሆነ ደግሞ እናቀርብ።
ባለፈው ሐሙስ በኒውዮርክ 74ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የተገኙትና የተናገሩት የኢትዮጵያ ፕሬዚደንት ሳህለ ወርቅ ዘውዴን ድምፅ ነው የሰማ ነው። ለአሜሪካ ድምፅ በተለይ የሰጡትን ቃለ ምልልስ ይዘናል።
በምዕራብ ወለጋ ጉሊሶ ወረዳ ባለፈው ሳምንት አርብ አንድ የመከላከያ ሰራዊት አባል ሁለት ሰዎችን ገድሏል ሲሉ የተጎጂ ቤተሰቦች መሆናቸውን የተናገሩ ገለጡ። ድርጊቱ መፈጸሙን የተናገሩት ወይም ያመኑት የዞኑ ጸጥታና አስተዳደር ጽሕፈት ቤት ኃላፊ በበኩላቸው ግለሰቡ በቁጥጥር ስር ውሎ ጉዳዩ እየተጣራ ነው ብለዋል። በመጽሔት ዝርዝሩን ይዘናል።
የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ዛሬ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር አድርገዋል። አንዱ ዜናችን ይሆናል። የአልሸባብ ታጣቂዎች ለሶማሊያ ኃይሎች ድጋፍ የሚሰጡ የዩናይትድ ስቴትስ የጦር ኃይል አባላት የሚጠቀሙበትን የአየር ኃይል ሰፈር ማጥቃታቸው ተዘገበ የሚለውና ሌሎችም ዜናዎች አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ መስከረም 19 2012 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የምታቀናብረው ብርሃን ኃይሉ ነች። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን የዓለም ዜና እናሰማለን። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ዛሬ በኒውዮርክ በ74ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር አድርገዋል። በስፍራው የሚገኘው ባልደረባችን ሰለሞን አባተ ዘገባ እያጠናቀረ ነው፣ እንደደረሰን እናቀርባለን። የአማራ ክልል ፖሊስ ኮሚሽን የኢንፎርሜሽንና ሚዲያ ልማት ዋና መምሪያ ኃላፊ ረዳት ኮሚሽነር ሰይድ አህመድ ባለፈው አርብ በቁጥጥር ስር መዋላቸው ታውቋል። መስሪያ ቤታቸው በፌስቡክ ገጹ ላይ እስራታቸው ከሰኔ 15ቱ ጥቃት ጋር የተያያዘ መሆኑን ይጠቁማል። ኮሚሽነር አበረ አዳሙ ግን ምክንያቱን ከመናገር ተቆጥበዋል። አስቴር ምስጋናው ዘገባ ይዛለች።
ምርመራ ላይ ነው ያለ። እንደ ማንኛውም ምርመራው በምርመራ ሂደት ውስጥ ይገለጻል። ስሙ ከምርመራ ጋር የተያያዘ ስለሆነ አሁን ይሄ ነው ብለው ነገር የለኝም።
እርሳቸው ይህንን ይበሉ እንጂ መስሪያ ቤታቸው የአማራ ክልል ፖሊስ ኮሚሽን በፌስቡክ ገጹ ላይ ባሰፈረው ጽሁፍ ምክንያቱን ጠቁሟል። በዚህ መሰረት ረዳት ኮሚሽነር ሰይድ አህመድ የታሰሩት ከሰኔ 15ቱ ጥቃት ጋር በተያያዘ ኃላፊነታቸውንና የአመራር ልምዳቸውን በሚጠይቀው ልክ አለመወጣታቸውን እንዲሁም በጉዳዩ ላይ እውቅና አላቸው የሚል ማስረጃ ቀርቦባቸው እንደሆነ ገልጿል። ይህንን ደግሞ ሁሉም የመምሪያ ኃላፊዎች በተገኙበት በምርመራ ቡድኑ በግልጽ ተነግሯቸው እሳቸውም ኃላፊነታቸውን ያልተወጡበትን ምክንያት አቅርበው ነው ሲል በፌስቡክ ገጹ ላይ የሰፈረው ጽሁፍ ጠቅሷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። ወደ ኒውዮርክ ይሆናል ቀጣዩ ዘገባ የሚወስደን። የአፍሪካ ቀንድ የሚገኝበትን ሁኔታ ከቀድሞ በተለየ አዎንታዊ መሆኑን የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ አስታወቁ። ሚኒስትሩ ዛሬ ለተባበሩት መንግስታት ድርጅት 74ኛው ጠቅላላ ጉባኤ ባሰሙት ንግግር ሀገራቸውም በችግሮች ውስጥ አልፋ የልማት ውጤቶችን ማስመዝገቧን ተናግረዋል። ከ74ኛው ጠቅላላ ጉባኤ አዳራሽ በዚያ የሚገኘው ባልደረባችን ሰሎሞን አባተ ተከታትሎ የሚከተለውን ዘግቦልናል።
የኤርትራ የውጭ ጉዳይ ሚኒስትር እንደ ዛሬው አጭር ንግግር አድርገው አያውቁም። ሌላም የእርሳቸውን ያህል እጅግ አጭር ጊዜ በመድረኩ ላይ የቆየ ተናጋሪ አልነበረም። 8 ደቂቃ እንዲህ በተስፋ ቃላት የተሞላ ንግግርም ባለፉ ዓመታት እምብዛም አልተደመጠም ከሚኒስትር ኦስማን ሳልህ። እንስማቸው።
The current United Nations General Assembly meeting is occurring at a very auspicious time.
ያሁኑ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እየተካሄደ ያለው ለአፍሪካ ቀንድ እጅግ አመቺ በሆነ ሁኔታ ውስጥ ነው። በአካባቢው አንታይ ሁኔታዎች እየተካሄዱ ናቸው። የውስጥ ትርምስና የአካባቢው ግጭቶች አስከፊ ምዕራፍ መንገዱን ውስጥ ለውስጥ ደግሞ ለተንሳይና ለአካባቢው ትብብር እየለቀቁ ናቸው።
የውጭ ጉዳይ ሚኒስትር ኦስማን ሳልህ በዛሬው ንግግራቸው ዓለምን በተሆን በአዲስ ፍርአት መሸጋገሪያ መስቀለኛ መንገድ ላይ እንደምትገኝ አመልክተዋል። የኃይል ሚዛን እየተለዋወጠ መምጣቱን አቀበት እየበረታና የተገዳዳሪነት ስሜትም እየተጠናከረ መምጣቱን ተናግረዋል። ሚኒስትሩ የአፍሪካንና የመካከለኛው ምስራቅ ጉዳዮችን አንስተዋል። ስለ ሀገራቸው የልማት እንቅስቃሴም ብሩህ ስዕል አሳይተዋል። በአካባቢያዊ ጉዳዮች ካሉባት ኃላፊነቶች በተጨማሪ በውስጥ የምጣኔ ሀብትና ማህበራዊ ልማት ዘርፍም ጉልህ ለውጥ ማስመዝገቧን ተናግረዋል። በዘላቂ ልማት ግቦች በኩልም ስለምትገኝበት ቦታ እንዲህ ብለዋል። የውጭ ጉዳይ ሚኒስትር ኦስማን ሳልህ
Eritrea has been making modest strides towards the achievement of sustainable development.
ኤርትራ ለረጅም ጊዜ ይዛው ለቆየችው የተመጣጠነና የተቀናጀ የልማት አካሄድ በሶስቱም የዘላቂ ልማት ግቦች መሰረታዊ አቅጣጫዎች በመጣኔ ሀብት፣ በማህበራዊና በተፈጥሮ አካባቢ ዘርፎች አብረታች እርምጃዎችን እያስመዘገበች ትገኛለች። ባለፉት 20 አመታት ምንም እንኳን የሀብት ውስንነትና ቀስፈው ይዘዋት የቆዩ ጎጂ የሆኑ የውጭ ተጽዕኖዎች ቢኖሯትም፣ ጦርነቶች ቢከፈቱባትም፣ ማዕቀቦች ቢጣሉባትም በበርካታ የዘላቂ ልማት ዘርፎች ጉልህ ውጤቶችን ጨብጣለች።
የአፍሪካ ቀንድ አካባቢ ለተደጋጋሚ ድርቅና ግዚያቸውን ላልተበቁ ዝናቦች ተጋልጦ የመቆየቱን ያህልም ሀገራቸው በአፈርና በውሃ ሀብቶች ጥበቃ ስትራቴጂ የአየር ንብረትን ለመቋቋምና የምግብ ዋስትናንም ለማረጋገጥ ያከናወነቻቸውን ተግባራት ዘርዝረዋል። ሰለሞን አባተ ነኝ ለአሜሪካ ድምጽ ኒውዮርክ።
ሰለሞንን እናመሰግናለን ለዘገባው። ቀጣዩ ዘገባ ወደ ሶማሊያ የሚወስደን ነው። የአልሸባብ ታጣቂዎች ለሶማሊያ ኃይሎች ድጋፍ የሚሰጡ የዩናይትድ ስቴትስ የጦር ኃይል አባላት የሚጠቀሙበትን አንድ የአየር ኃይል ሰፈር ማጥቃታቸው ተዘግቧል። ታጣቂዎቹ በታችኛው ሸበሌ ግዛት ዶርዶሬ አውሮፕላን ማረፊያ ላይ በሁለት መኪናዎች ላይ የጠመዷቸውን ቦምቦች እንዳፈነዱ ነው የተዘገበው። ከሞቃዲሾ 90 ኪሎ ሜትር ርቀት ላይ ሲሆን አውሮፕላን ጣቢያው የሚገኘው በዚያው አካባቢ ሁለት የፍንዳታ ድምጽ መሰማታቸውን በስፍራው ያሉ ምንጮች ጠቅሰዋል። በጥቃቶቹ በዩናይትድ ስቴትስም ይሁን በሶማሊያ ኃይሎች አባላት ላይ የደረሰ ጉዳት እንደሌለ ነው የሶማሊያ መንግስት ያወጣው መግለጫ ያስታወቀው። ለጥቃቶቹ ምላሽ የዩናይትድ ስቴትስ የአፍሪካ እዝ ሁለት የአየር ጥቃቶችን አካሂዷል። የአልሸባብ ነውጠኞችን ኢላማ አድርጎም ተኩስ በመክፈት 10ሩን ገድሏል። ጥቃት የተፈጸመበትን አንድ ተሽከርካሪም አውድሟል ብሏል የሶማሊያ መንግስት ያወጣው መግለጫ። ከፍንዳታ ጥቃቶቹ በኋላ አልሸባብ መግለጫ አውጥቶ ለጥቃቱ ኃላፊ እኔ ነኝ ብሏል። ሶማሊያ በሚገኘው የዩናይትድ ስቴትስ ኃይል የሰለጠነው የሶማሊያ ኃይል አዛዥ ሻለቃ አብድራህማን ጂኒ በሙሉ አጥቂዎቹ አልሸባቦች እንደተገደሉ ነው የተናገሩት። በሶማሊያ የዩናይትድ ስቴትስ አምባሳደር ጥቃቱን አውግዘው የሶማሊያን የጸጥታ ኃይሎች ለወሰዱት እርምጃ አመስግነዋል። በሌላ ዜና የሶማሊያ መንግስት ሀገሪቱን ለማረጋጋትና የህዝቡን የኑሮ ሁኔታ ለማሻሻል የሚያደርገው ጥረት በተፈጥሮና በሰው ሰራሽ ቀውሶች እየተሰናከለ መሆኑን አንድ የተባበሩት መንግስታት ድርጅት የሰብአዊ መብት ጠቢብ አስገንዝበዋል። የመንግስታቱ ድርጅት የሰብአዊ መብት ምክር ቤት ኤክስፐርቱ ያቀረቡትን ዘገባ መመልከቱን ዘጋቢያችን ወይም ደግሞ ሊሳ ሽላይን ከጄኔቫ በላከችው ዘገባ ጠቅሳለች። አዳነች ፍሳዬ ይዛለች።
ጠቢቡ የስራ ጊዜያቸው ከማብቃቱ በፊት ያቀረቡት የመጨረሻ ዘገባ ነው። ካለፉት 6 ዓመታት ወዲህ ሶማሊያ ውስጥ ብዙዎቹ መልካም የሆኑ ለውጦች ታይተዋል ይላሉ። ባሃም ኒያንዱጋ በደህንነት፣ በፖለቲካ፣ በሶሺዮ ኢኮኖሚና በሰብአዊ መብት ሁኔታ ተጨባጭ መሻሻል መታየቱን ገልጸዋል። ነገር ግን በዛኑ ዓመታት ከጽንፈኛው አልሸባብ ቡድን ጋር የሚደረገው ግጭት መቀጠሉ እንዳልቀረ ኒያንዱጋ ተናግረዋል። በመናገር ነጻነትና በሌሎች መብቶች ላይ የሚደርሰው ጭቆና እንዲሁም ወንጀል የሚፈጽሙትን ተጠያቂ ያለማድረጉ ሁኔታ እንደቀጠለ መሆኑንም ጠቢቡ አስገንዝበዋል።
Somalia has suffered grave human rights violations, in particular the endemic loss of life.
ሶማሊያ ከባድ የሰብአዊ መብት ረገጣ ደርሶባታል። በተለይም ማልሻባብ በሚፈጽማቸው አሸባሪ የቦምብ ጥቃቶች ሰዎች ይገደላሉ። በሕግ የመገዛት ሁኔታም የለም። የሴቶች መብቶች ይረገጣሉ። ከግጭቶቹ ጋር በተያያዘ የጾታ ጥቃት ይደርስባቸዋል። አስገድዶ መድፈርን የመሳሰሉ ጾታዊ ጥቃቶች የሚፈጸሙባቸዋል። የልጆች መብትም አይጠበቅም፣ ይጠለፋሉ። አልሻባብ በግዴታ ይመለምላቸዋል።
ሶማሊያ ውስጥ ከሚደርሰው ሰው ሰራሽ ቀውስ ሌላ የአየር ሁኔታና የተፈጥሮ ቀውሶች በሚያደርሱት ችግር ትሰቃያለች። በዚህ ምክንያት 2.6 ሚሊዮን የሚሆኑ ሰዎች ከአካባቢያቸው ተፈናቅለዋል ሲሉ ኒያንዱግ አስገንዝበዋል። የአየር ንብረት ለውጥ ሶማሊያ ውስጥ ለአርብቶ አደሮች ወሳኝ የሆኑትን የውሃና የግጦሽ መስኮች እጥረት በመፍጠሩ መፎካከርን አስከትሏል ብለዋል ኒያንዱጋ። የውሃ ተደራሽነት መሰረታዊ ሰብአዊ መብት መሆኑንም ገልጸዋል። የታንዛኒያ ተወላጅ የሆኑት የሰብአዊ መብት ጠበቃ ኒያንዱጋ ዓለም አቀፍ ማህበረሰብ ሶማሊያን መርዳቱን እንዲቀጥል ጥሪ አቅርበዋል። የሀገሪቱ መንግስት ተቋማቱን እንዲያጠናክር መርዳት ሀገሪቱ አንድ ቀን እጅግ አስፈላጊ የሆኑትን ሰላም፣ ደህንነትና መረጋጋት ለማግኘት የምትችልበትን እድል ያጠናክራል በማለት ጠቢቡ አስገንዝበዋል።
በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ በወንጀል የሚያስጠይቅ ጥፋት ፈጽመው እንደሆነ በሀገሪቱ ምክር ቤት ምርመራ መከፈትን የቀሰቀሰውን መረጃ የሰጡት ተቆርቋሪ ግለሰብ ማንነት መጠበቅ አለበት በማለት ጠበቆቻቸው አጥብቀው እያሳሰቡ ናቸው። ፕሬዚደንቱ በበኩላቸው ከወነጀለኝ ግለሰብ ጋር መገናኘት ይገባኛል ብለዋል። በአንድሩ ቤካጅ የሚመራው የጠቋሚው ግለሰብ ጠበቆች ቡድን ትናንትና እሁድ ባወጣው መግለጫ ደንበኛችን ከዩናይትድ ስቴትስ የምክር ቤት አባላት ጋር የሚገናኙበትን ሁኔታ ለማመቻቸት ከምክር ቤቱ ዲሞክራትና ሪፐብሊካን አባላት ጋር እየተነጋገርን ነው ብለዋል። መቼ እንደሚሆን ግን ቀኑ አልተቆረጠም ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛው የሰኞ ምሽት ፕሮግራማችን በ19ና 25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞም አሃዱ ሬዲዮ ላይ 94.3 ላይ እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የዕለቱን አብይ ርዕስ እናስቀድም።
ባለፈው ሐሙስ በኒውዮርኩ 74ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተገኝተው ለጉባኤው ተሳታፊ የዓለም መሪዎች ንግግር ካሰሙና የድርጅቱን ዋና ጸሐፊ አንቶኒዮ ጉቴሬሽን ጨምሮ ከሌሎችም አገሮችና ተቋማት መሪዎች ጋር ከተነጋገሩ በኋላ ከትናንት በስቲያ ቅዳሜ ወደ አገራቸው ከመመለሳቸው በፊት በተለይ ከአሜሪካ ድምፅ ጋር አጭር ቃለ ምልልስ ያደረጉት የኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ ናቸው። በኒውዮርኩ ጉባኤውን ለመዘገብ ወደዚያ የተጓዘው ባልደረባችን ሰለሞን አባተ ነው። ፕሬዚዳንት ሳህለ ወርቅን ያወያየው ፕሬዚዳንቷ በኒውዮርክ የመንግስታቱ ድርጅትና የኢትዮጵያ ኤምባሲ ባልደረባ የሆኑ ኢትዮጵያውያን ጋርም መወያየታቸው ተገልጧል። አስተዳደጋቸውንና ቤተሰባቸውን ጨምሮ የግል ሕይወታቸውንና ከአሁን ቀደም በአገርና በዓለም አቀፍ ደረጃ ባከናወናቸው ተግባሮች ዙሪያ ለቀረቡላቸው ጥያቄዎች የሰጡት ምላሽ ትላንት በተላለፈው የቃለ ምልልሱ የመጀመሪያ ክፍል ቀርቧል። በዚህኛው ክፍል ታዲያ በሁለተኛው ክፍል ከሴቶች ጉዳይ፣ በአገሪቱ ሰላም፣ በአካባቢ ጉዳዮች ጨምሮ ተከታዩን ክፍል ሰለሞን አባተ እንዲህ አሰናድተዋል።
ክብርት ፕሬዚደንት፣ በተባበሩት መንግስታት ድርጅት ላይ ካነሱት ጉዳዮች ትልቅ ጉዳዮች አንዱ የጸጥታ ጉዳይ ነው። መቼም ፕሬዚደንት የሀገሪቱ በመሆኑ ትልቁ ሀሳቡ አጀንዳው እርሶም እንደገለጹት የኢትዮጵያውያን ጸጥታና ደህንነት ጉዳይ ነው። በአሁኑ ጊዜ በተለይ ከምርጫውም ጋር ተያይዞ ብዙ ጥያቄዎች የሚያነሱ አሉ። በምርጫውም ላይ የተለያዩ ሀሳቦችን የሚያንጸባርቁ አሉ። ምርጫው መካሄድ አለበት፣ መካሄድ የለበትም፣ ኢትዮጵያ ልትበተን ትችላለች፣ የለም ሰላማችን ይጠበቃል የሚሉ ትናንት ነው ከትናንት ነው ዲያት ፕላን ሚኒስትሩ እንዳንሰባረቁት አይነት ሐሳብን ያነሱም አሉ። የኢትዮጵያን ሰላም የኢትዮጵያን ሁኔታ እርሱ እንዴት ነው የሚያዩት? እንዴትስ ነው እንደ ፕሬዝዳንት ወደ አንድ ሜዳ ወደ አንድ መድረክ እንዲመጡና ሰላም በሀገሪቱ እንዲሰፍን ማድረግ የሚችሉ?
መቼም አንድ ነገር ላይ ለመነጋገር የመጣንበትን ከየት ተነስተን ነው የሚለውን ማየቱ ጥሩ ይመስለኛል። እኔ ያን ጊዜ አዲስ አበባን ባልሆን በኢትዮጵያ ውስጥ የዛሬ 2-3 ዓመት የነበረው ሁኔታ በጣም አሳሳቢ ነበር። ህልውናዋን የሀገሪቷን የተፈታተነ ነበር። ከዛ መቼም ብዙ ርቀን ሄደናል የሚል ግምት ነው ያለኝ። እኔም ለራሴ ተጠይቄ ተባብረን እንስራ ብለን ስገባ እዚህ ቦታ ይህን ቦታ ስቀበል እዛ ላይ እኔም ማምጣት የምችለውን ለማምጣት ነው። ስለምን አንጻራዊ የሆነ ሰላም እያገኘን ነው የመጣ ነው እየተረጋጋች ይመጣል። እኔ በስራዬ ብዙ ሀገሮችን አይቻለሁ፣ ብዙ አፍሪካ ሀገሮችን አይቻለሁ። እንደ ኢትዮጵያ አይነት ችግር እንደ ኢትዮጵያን ፈተናዎች ያሉ ብዙ ሀገሮች ችለው የሚቋቋሙት አይመስለኝም። ኢትዮጵያ ግን በታሪኳ የሚያሳየች ነች። እንትን ይላል ሰላም እኔ መሰረታዊ ጉዳይ ነው ነው የምለው። ሰላምን ለድርድርም ማቅረብ አንችልም። የኢትዮጵያ ሕዝብ በመሰረቱ ሰላም ወዳድ ነው። ይሄን በታሪኩ አሳይቷል። በሰላም ደግሞ እጦት ሰለባ እንደሆነ ደግሞ እናቃል። ስለዚህ እኔ ሰላም ዘለቄታ ያለው ነገር ሊሆን የሚችለው የሱ ፍላጎት ሲሟላ ነው። የሕዝብ ፍላጎት ምንድን ነው የሚያጋጨው ተብሎ ነው። እንደ ማንኛውም ነገር ልንገር፣ እኔ ያየሁት በስራዬ ላይ ብዙ ጊዜ በንግግር ብዙ ነገር ይባላል፣ በቃል መግባት ብዙ ይባላል። ምን ይላል? ችግሩ የኢትዮጵያ ብቻ አይደለም፣ አህጉሪቱም ነው፣ ብዙም ሀገር ነው። ወደ መሬት መውረድ ነው። ወደ መሬት ስንወርድ የግራስሮት የሚባለው ላይ ስንሄድ ነው የምናየው ትክክለኛው። ካለበለዚያ የፖለቲከኞች ትግል ነው፣ ህዝብን ላይ ይዝ ይችላል፣ ደግሞ ለፖለቲካ ጠቀሜታ ሊውል የሚችል ነገር ነው። እኔ የማስበው ለማንኛውም ዜጋ ቀይ መስመር ማስመር አለብን። ሁላችንም ማለፍ የማንችለው ህይወት ውስጥ ዝም ብሎ ልቅ የሆነ አይደለም፣ ይገደባል፣ በህግ ይገደባል። በምን ለራሴም የሀገሬን ሰላም አደጋ ላይ የምጥል ለእኔም ጥቅም ቢሆን የምጥል ከሆነ ይህን መስመር ማለፍ የለብኝም የሚል እንትን መላበስ ይኖርብናል።
ጠንከር ማለት ያስፈልጋል እንደ መንግስት የሚል አቋም ነው ያሉት።
መንግስት በህግ ያለውን ኃላፊነት እንዲወጣ ነው አይደል እንዴ የተሰጠው። ተኩስ መንቀሳቀስ ይችላል፣ እያደረግን ነው።
በዚህ ጉዳይ ላይ ወደፊት መቼም እድሉን ካገኘን ሰፋ አድርገን ደግሞ እንደገና እንነጋገራለን። ክብርት ፕሬዚደንት፣ ትንሽ ንግግርም የሚጠይቅ ነገር ስለሆነ እስቲ ወደ አንድ እርስዎን በግል ወደሚመለከቱት ጉዳይ ልምጣ። ያነሱት ጉዳይ ነው የሴቶች ጉዳይ ነው። የኢትዮጵያ መንግስት ለሴቶች እየሰጠ ያለውን ትኩረት የሚመለከት ነው። እርስዎን ራስዎን እንደ ምሳሌ አቅርበዋል የመንግስታቱ ድርጅት መድረክ ላይ። የኢትዮጵያ መንግስታት በተለይ በቅርብ ያሉት መንግስታት በሴቶች ጉዳይ ላይ ብዙ ሲናገሩ እንሰማለን። ስለ ሴቶች እኩልነት ብዙ ሲሉ እንሰማለን፣ የደርግን መንግስት ጀምሮ ማለት ነው። ምንድን ነው ለየት የሚያደርገው አሁን ያለው ሁኔታ?
አዎ ይሄንን ነው። ብዙ ሲነገር ነበር ሌላ ነገር ነው፣ ሲተገበር ደግሞ ሌላ ነገር። ያለፉት መንግስታት አሁንም በዚህም መንግስት ስር አይተናል። በካቢኔ ውስጥ አንድ ሴት ለአይነት ቁጭ ያሉበት ጊዜ ነበረ ወዘተ እና ይሄ መንግስት በጣም ትልቅ እርምጃ ነው የወሰደው። ይህንን ማመን አለብን። ግማሹ ካቢኔ ለይስሙላ አይደለም፣ ግማሹ ካቢኔ አለ እኔ ለይስሙላ ከሆነ ማናችንም እዚህ ውስጥ እንትን አይደለም። እኔም አለው ጥሩ እንትን ተሰጥቷል። ይሄ በጣም ትልቅ እርምጃ ነው። ይቻላልን ፈጥሯል፣ የሰውን ስሜት አነሳስቷል ብሏል። ነገር ግን ይሄ የጨዋታው ፍጻሜ ነው የሚል ድምዳሜ ለምንደርስ ከሆነ ትልቅ ስህተት ነው። መሀሉ ላይ ነው ባዶ። ደግሞ ሴቶች እያደጉ ከወንዶች እኩል እየተወዳደሩ ማደግ የሚችሉበትን ሁኔታ ማመቻቸት አለብን። እኔ ደጋግሜ እንዳልኩት አንድ ጥሩ አጋጣሚ እንደኔ ሴት ፕሬዚዳንት የመጀመሪያው ኢትዮጵያ ላይ ሲባል፣ በነገራችን ላይ የአፍሪካ ታሪክ በሴቶች አንድ ቀን ቢጻፍ የማይዘፈንላቸው ጀግኖች አሉ። ሴቶች ይገኛሉ። ብዙ ናቸው ይገኛሉ። እና ወደፊት ወደዛ መሄድ አለብን። ነገር ግን እንደዛ ነው ማድረግ እና እኔ የማስበው በር ነው የሚከፈተው አይደለ? በር ተከፈተልኝ፣ እኔ ርዕሰ ብሔር ተባልኩኝ። ያንን በር ተከፍቶ እንዲቆይ ካላደረኩት ይዘጋል። እድልም እንደዛው ይላል። የበለጸጉ ሀገሮች ላይ ተናል ጠቅላይ ሚኒስትር ሴት አድርገው ሴትዮዋ እስኪወድቁ ተጠበቀ። ድጋፍ አልሰጠም። ህብረተሰቡ አልተዘጋጀም ለማለት ያዳግታል። ግን ብቻ እና ከዛ በኋላ የተቋቋሙት ካቢኔ ውስጥ ሴቶች ጠፉ። አይችሉም። ምን ያስመሰከር ነው? ለአይችሉም አይደለም የምንቀርበው፣ ይችላሉ። ድጋፉን መስጠት አለብን ብለን መሄድ ነው የሚገባን ብዬ ነው የማስበው። የኢትዮጵያ ህገ መንግስት ደግሞ ይፈቅዳል ልዩ ድጋፍ እንዲደረግ ለሴቶች፣ የአፈርማቲቭ አክሽን የሚባለው። በዚህ በዚህ ተጠቅመን ሴቶቹን ማብቃት አለብን። የሴቶች ጉዳይ ሌላ ምንም ጉዳይ አይደለም፣ የሚገባቸውን ቦታ ማግኘትና አብረን እንድንሄድ ማድረግ ነው። ሌላው የተማሩ ሴቶች፣ ብቁ የሆኑ ሴቶችን ማፍራት መቻል አለብን። በዩኒቨርሲቲዎቻችን ውስጥ ያሉ ሴት ተማሪዎቻችን እንዲመረቁ የሚቻለውን ያህል ማድረግ፣ ተመርቀው እንዲወጡ። ሳይመረቁ ብዙ ይወጣሉ፣ ይወድቃሉ፣ በብዙ ምክንያቶች፣ በተፈጥሮ ምክንያት። ይህንን ሁሉ ተረባርበን ከረዳን፣ ንቃተ ህሊና ካዳበርን መስራት ይቻላል። ተደጋግፈን ይሄንን ማለፍ እንችላለን። እና ለሴቶች ጥያቄ ትልቅ አጋጣሚ ነው የተፈጠረልን። ሁላችንም ወንዶችም ሴቶችም ተባብረን በደንብ እንደማይመለስ ሆኖ እንዲፈታ ማድረግ ይኖርብናል ብዬ ነው።
አድማጮች፣ ሰለሞን አባተ ከፕሬዚዳንት ሳህለ ወርቅ ዘውዴ ጋር በተለይ ከአሜሪካ ድምፅ ጋር ያደረጉት ቃለ ምልልስ አልተቋጨም። በነገው ምሽት የመጨረሻውን ክፍል እናቀርባለን። ፖሊስ ሰርጎ ገብ ብሎ በገለጻቸው ታጣቂዎችና በክልሉ ልዩ ኃይል መካከል በተፈጠረ ግጭት ከሁለቱም ወገን ቁጥሩ በውል ያልታወቀ ሰው መሞቱንና በንብረት ላይም ጉዳት መድረሱን በክልሉ ፖሊስ ኮሚሽነር አቶ አበረ አዳሙ ተገልጧል። ይህ የተከሰተው በማዕከላዊ ጎንደር ጭልጋ ወረዳ የቅማንት ማህበረሰብ በሚኖርበት አካባቢ መሆኑም ታውቋል። የዚህን ዘገባ ዝርዝር አስቴር ምስጋናው ይዛለች።
የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበረ አዳሙ ለአሜሪካ ድምጽ በሰጡት ቃል በማዕከላዊ ጎንደር ዞን ጭልጋ ወረዳ በተለይ የቅማንት ማህበረሰብ በሚኖርበት አካባቢ ከአምስት ቀናት በፊት ጀምሮ ይንቀሳቀሳሉ ባሏቸው ታጣቂዎችና በክልሉ ልዩ ኃይል መካከል በተፈጠረው ግጭት የሰው ሕይወት ጠፍቷል፣ ንብረት ወድሟል ሲሉ ቃላቸውን ሰጥተዋል።
ማዕከላዊ ጎንደር ጭልጋ የሚባል አካባቢ የቅማንት ማህበረሰብ የሚኖርበት አካባቢ ነው። እነሱ ያቀረቡ የጠየቁት ጥያቄ አለ። መንግስት በኩል መልስ የሚሰጠው መልስ ተሰጥቶታል። ግን ያን ጥያቄ እንዲመለስ መፈለግ ብቻ በማይመስል መንገድ በተለያየ አካባቢ በመደራጀት እና ስልጠና በመውሰድ ተመሳስሎ ሰርጎ በመግባት ማህበረሰባችንን እየበጠበጠ ያለ ቡድን አለ እና ግጭቱ ነበረ። ልክ ነው። አሁንም የክልላችን ፖሊስ ኃይል እና የመከላከያም ገዛ እያደረገ ለመፍታት በሙከራ ላይ ነን ያለ ነው።
ስማቸው እንዲጠቀስ ያልፈለጉ የቅማንት ማህበረሰብ አባል የሆኑ አስተያየት ሰጪ ግጭቱ ተነሳበት ያሉትን ምክንያት ለአሜሪካ ድምጽ ሲገልጹ
ችግሩ የተፈጠረው ቅማንት ኮሚቴውን መያዝ መቻል አለብን፣ ወንጀለኛለን ነው ብሎ ያሰማራሉ። ይንፋለ
ምን ያህል ሰው ሞቷል? ንብረት ላይ ጉዳት ደርሷል?
በንብረት የሚያበቃ ነገር የለም። ጉዳት ግን በቃ አሁን በውል ማወቅ አንችልም። ወደ 8 ሰው ነው፣ 9 ሰው አካባቢ ይሞብናል፣ ወደ 7-8 አካባቢ ቆስለኛለን።
የቅማንትን ህዝብ መጥቶ እየጎዳ ያለው ፋኖ ነው ብለዋል እና ፋኖ መሆኑ ማረጋገጫችሁ ምንድን ነው?
ፋኖ የሚባለው ራሱ የቻለ የራሱ ልብስ ነው ያለው። ፋኖ ነው የሚለው ራሱ የቻለ ያዘጋጀው ደግሞ ይህ አማራ ክልል ያው የራሱ ነው የረክፈኛ ኃይልን የሚመራው።
የፋኖ ጦር ከክልሉ መንግስት ታዞ ነው የመጣው፣ ከጸጥታ ኃይሉ ታዞ ነው የመጣው ብሎ ለመናገር መነሻችሁ ምንድን ነው?
መነሻችን አቶ አገኘው ተሻገር ስልክ ጋር ውለዋል ከ3 ቀን ከ4 ቀን በፊት።
እሺ።
የጸጥታ ኃይሉን ይዘው ማለት ይህን የፋኖ የምንለውን ቡድን ይዘው አንድ ቀን ስብሰባ መርተው ውለዋል።
ምን አሉ?
በዚህ ስብሰባ ወደ 6-7 ቀበሌዎች የችግር ቦታ ስለሆኑ ቀጠና ስለሆኑ እኒህ ቀጠናዎች መፈተሽ መቻል አለባቸው። አንድ አዛውጭ ኮሚቴን እስከ 30 ድረስ እና ተበርታሪ የሚባሉ ሰዎችን እስከ 30 ድረስ ያለን የሌለን ኃይል አሟጠን ሙሉ በሙሉ ወደ መንግስት እጅ እናስገባለን። ስለዚህ የዚህ አንድምታ ደግሞ ተብሎ ፋኖ ነው ተብሎ ነው የተሰጠው ተልእኮ። ከዛ ውጭ የመጣው ኃይል ፋኖ ግማሹ ባዶ ነው የሚመጣው፣ ምንም የሌለው ማለት ነው። መሳሪያ ምናምን ከሌለው መሳሪያ ነው የመጣ ነው። የሚገርምሽ ማለት ነው ልብሱን ብቻ ልብሶ ምንድን ነው ሲባል እዛው ገለ ማርከስ ጥይትን ታነሳለህ ተብሎ የመጣ አካል ነው። ከዛም በላይ ሲመጣ በመኪና ነዳጅ ተጭኖ ነዳጅ በጀሪካ ተጭኖ ገጀራ ተይዞ ይህንን እያየን እንዴት እናደርግ ነው? ልዩነቱ ምንድን ነው? የእኛ ሂዶ አለም እዛ ቦታ የሚሞተው የእነሱ መቶ ነው የሚሞተው በቦታው። እኛ ሌርንም ችግረኞች አይደለንም እኛ እንደ ሲታይ። ለምን ሲባል ከቦታችን ነው እየሞትን ያለ ነው። ስለመጡን ራሱን ለመከላከል የሚያደርገው ጥረት
የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራ አዳሙ በበኩላቸው
ፋኖ የሚባል ጦር የለም፣ እውነታው ይሄ ነው።
የአማራ ክልል ሰላምና ግንባታ ደህንነት ቢሮ ኃላፊ አቶ አገኘው ተሻገር አጀንዳ የተሰጠው አካል በቅማንት ሕዝብ ጥያቄ ስም አካባቢውን እያተራመሰ ነው ብለዋል።
በክልሉ ውስጥ በህዝቦች መካከል ግጭት እንዲነሳ የማድረግ አጀንዳ ይዞ የሚሰራ ኃይል አለ። ይሄ ኃይል አሁን ጽንፈኛ የቅማንት ኮሚቴ አባላት ክልሉን ማተራመስ እንዲችሉ ማስታጠቅ ነው አንደኛው። ባለፉት ዓመታት እኔም ወደዚህ ቢሮ ከመምጣቴ በፊት ጀነራል አሳምረው በነበረ ጊዜ፣ ከዛም በፊት ሌሎች ቢሮ ኃላፊዎች በነበሩበት ጊዜ ግጭት ነበር። ስለዚህ እዚህ ቢሮ ያለ ሰው በሙሉ ለቅማንት ጽንፈኛ ኮሚቴ ጠላት ነው። ጀነራል አሳምነው ነበር ጠላት ነው። ከዛ በፊት አቶ ደስ ያሰሚ ነበር ጠላት ነው። ከዛ በፊት አቶ እዘዝዋሲ ነበር ጠላት ነው። አሁን ደግሞ እኔ የመጣሁ ጠላት ነው። ስለዚህ አጀንዳ መቅረጽ ነው እዚህ ቢሮ ላይ የምንመደብ ሰዎች ህግና ስርዓት ለማስከበር በሚናደርገው እንቅስቃሴ ስም ማጥፋት ነው፣ ስም ማብጠልጠል ነው። እርግጥ ነው አቶ አገኘው መጦ እዛ አካባቢ ያሉት ነገር ስህተት ነው፣ አልሄድኩም። ብሄድ ግን ቦታው ላይ ተገኝቼ ማስተባበር ህግን ለማስከበር ስራ ከጓደኞች ጋር መስራት መቻል አለብኝ። ስለዚህ ፋክቱ ይሄ ነው።
አቶ አገኘው ከቅማንት ኮሚቴዎች ጀርባ አጀንዳ ሰጪ አካል አለ ላሉት ማረጋገጫዎት ምንድን ነው ተብለው ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ
ከኋላ ኃይል መኖሩን ማረጋገጫችን ምን መሰለ? አንደኛ ጽንፈኛው የቅማንት ኮሚቴ እኛ ያልታጠቅነው ትጥቅ ነው ያለው። ስናይፐር አለው፣ መትረየስ አለው፣ ሬንጀር ተሰፍቶለት ነው የሚመጣው። ከየት እንደ ጨርቃጨርቆ ከየት እንደሆነ ታውቀዋለህ። ሬንጀር ለብሶ ነው የሚመጣው። ሎጂስቲክስ ተሰጥቶለት ነው የሚመጣው። ጥይት ተሰጥቶት ነው የሚመጣው። መደበኛ ሰራዊት ያለውን ሙሉ ትጥቅ ታጥቆ ነው እየተዋጋን ያለው። ስለዚህ ይሄ ኃይል ደጋፊ ያለው ማለት ነው። ይሄን ኃይል ሱዳን ሊደግፈው አይችልም። ይሄን ኃይል ኬንያ ሊደግፈው አይችልም፣ ወይም ሌላ ኃይል ሊደግፈው አይችልም። ሊደግፈው የሚችል ኃይል አገር ውስጥ ያለ ጸረ ለውጥ ኃይል ነው።
ኮሚሽነር አበረ በበኩላቸው ችግሩን እየፈጠሩ ያሉት ትህነግ ወይም ህወሀት አሰልጥኖ ወደ አካባቢው የላካቸው ኃይሎች መሆናቸውን ገልጸዋል።
እነዚህ ሰዎች ሰልጥነው የሚመጡት ከጎረቤት ክልል ትህነግ የሚባል ድርጅት ነው እያሰለጠነ የሚልካቸው። ይሄ በቂ ማስረጃ አለን ለመላው ህዝባችን፣ ለአማራ ህዝብም ለኢትዮጵያ ህዝብም በይፋ ግልጽ እናደርጋለን። ትህነግ የሚባል እያሰለጠነ እያስታጠቀ ስንቅ እያስያዘ የሚልካቸው የአማራን ክልል በጥብጦ የአማራን የፖሊስ ኃይልና የአማራን መንግስት ሰላም እንዳያገኝ አድርጉ እያለ የሚልካቸው ትህነግ የተባለ ድርጅት ነው። ከህፃናት፣ ከሴቶች፣ ከአዛውንቶች መሀል ሆነው ነው የሚተኩሱብን ያለ ወደኛ ኃይል ቤት ውስጥ ሆነው ነው የሚመሱት የኛን ኃይል። ይሄ ደግሞ የተሰጣቸው ትሬኒንግ ነው። የት እንደሚሰለጥኑ እንዴት እንደሚሰለጥኑ በቂ ማስረጃ አለ። የእኛ ልዩ ኃይል የእኛ ፖሊስ ህዝብ አንመታም እያለ እየተተኮሰበት ዝም ብሎ እያየ ነው የነበረው። የአማራ ልዩ ኃይል የአማራ ፖሊስ አይምታ ይሉናል በአማራ አስተዳደር ስር እየኖሩ። እንደዚህ አይነት ነገር ተቀባይነት የለውም። ህዝባችንን ይህን እንዲያውቀው እንፈልጋለን። የሲቪል መኪና የሲቪል ተሽከርካሪ መንገደኞችን እኮ ነው በድንጋይ እያንከባለሉ ከተራራ ላይ በጥይት ጎማውን እየመቱ እንዲከባለል እያደረጉት ያሉት። ይህን ኃይል ነው ይህ ኃይል ነው በኛ ላይ እየተኮሰን የሚበጠብጣል። ይህ ኃይል ደግሞ ትግራይ ሰልጥኖ የሚመጣ ኃይል ነው። ግልጽ መሆን አለበት። ለትግራይ ህዝብም ጭምር ነው ይህን መልእክት የማስተላልፈው። የትግራይ ህዝብ ከአማራ ህዝብ ጋር ጠብ የለውም። እናው ሀውዚን ላይ ሲያስጨፈጭፉ የነበሩ ግን ያን ሁልጊዜ አንድ አይነት ሜትድ የሚከተሉ ያረጀ ድርጅት ግን አሁንም የአማራ ክልል እንዲበጠበት ስለሚፈልግ ይህም እየሰራ ነው ያለ። እዚህ አጋጣሚ የአማራ ወጣት የአማራ ህዝብ አንድነቱን ጠብቆ ይህን እኩይ ድርጅት እንዲታገለው ጥሪ እናስተላልፈ ወዳለሁ።
የህወሓት ከፍተኛ አመራሮች ከዚህ ቀደም በሰጧቸው አስተያየቶች ከታጣቂዎች ጀርባ መሽጎ ያዋጋል በሚል አዴፓ በፓርቲያቸው ላይ የሚያቀርበውን ውንጀላ በጽኑ ማስተባበላቸው ይታወሳል። የሰሞኑን ግጭት መነሻ በማድረግ ከፓርቲው ተጨማሪ አስተያየት ለማግኘት ያደረኩት ሙከራ ለዛሬ አልተሳካም። ከባህር ዳርና ከመቀሌ የምናደርገውን ጥረት በመቀጠል እንደተሳካ ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ከባህር ዳር እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ወለጋ የሚወስደን ነው። በምዕራብ ወለጋ ጉሊሶ ወረዳ ባለፈው ሳምንት አርብ አንድ የመከላከያ ሰራዊት አባል ሁለት ሰዎችን ገደለ፣ አንድ አቆሰለ ሲሉ የተጎጂ ቤተሰቦች ተናግረዋል። ድርጊቱ መፈጸሙን ያመኑት የዞኑ የጸጥታና የአስተዳደር ጽህፈት ቤት ኃላፊ ግለሰቡ በቁጥጥር ስር ውሎ ጉዳዩ እየተጣራ መሆኑን ገልጸዋል። አስፈላጊው የህግ እርምጃም ይወሰዳል ብለዋል። ድርጊቱ ግለሰቡን የመከላከያ ሰራዊቱን የሚወክል አይደለም ሲሉ የጽህፈት ቤቱ ኃላፊ አቶ አብዩ ምህረቱ መናገራቸውን ጠቅሶ ናኮር መልካ ተጨማሪ ልኳል።
በምዕራብ ወለጋ ዞን ጉሊሶ ከተማ 02 ቀበሌ ባለፈው ሳምንት አርብ ማለትም በደመራ ዕለት ነው ግድያው የተፈጸመው ይላሉ ወይዘሮ አበሩ ነጉማ። ባለቤቴ ላይ ተፈጸመ ያሉትን ግድያም እንዲህ ይገልጻሉ። ባለቤቴ ጅጆቶ ላይ ይባላል። ከአራት ወሩ በላይ የአልጋ ቁራኛ ነበር። ከህመሙ የተነሳ አይኑ አያይም። በጥይት የተመታው አብዴ የተባለው ልጄ አባዬ ወደ ውስጥ ግባ ብሎ ለአባቱ ከነገረ በኋላ ወደ ማድ ቤት መጥቶ ስራውን አቁሚ፣ እሳቱን አጥፊ፣ የመንግስት ታጣቂዎች ከመንገድ ላይ ሰው እያባረሩ ነው ብሎ ነገረኝ። የመንግስት ታጣቂው ግቢያችን ውስጥ ገብቶ ልክ በራችን ላይ ሲደርስ ተንበርክኮ አቀባበልና ወደ ባለቤቴና ልጄ ተኮሰ። ሁለቱንም መሬት ላይ ከዘረራቸው በኋላ ማድ ቤት ገብቶ እኔንም ፈልጎኝ ነበር። እኔ ግን አልጋ ስር ተደብቄ ስለነበር ሊያገኘኝ አልቻለም። ባለቤቴን ገሎ ልጄን ካቆሰለ በኋላ ሌሎች የመንግስት ወታደሮች ተከትለውት መጡና መሳሪያውን ቀምተው ይዘውት ሲሄዱ እኔ ነኝ የገደልኳቸው ሲል ይናገር ነበር። የ18 ዓመት የዩኒቨርሲቲ ተማሪ ልጃቸውም ግቢ ውስጥ የነበረ በመሆኑ እጁ ላይ ተተኩሶበት ጉዳት እንደደረሰበት ተናግረዋል። በአይራ ሆስፒታል የሕክምና ክትትል እየተደረገለት መሆኑን የሚናገረው አብዲ ጅጆ በዕለቱ ከጎረቤት ተኩስ በመስማቴ አባቴን ወደ ቤት ለማስገባት ወደ ደጅ ስወጣ ነው ይህ አስከፊ ተግባር የተፈጸመ ይላል። አባቴ ሆዱ ላይ ነው በአራት ጥይት የተመታው። እኔን ጭንቅላቴ ላይ ሊለኝ ሲል ነው ዝቅ ስል ቀኝ እጄን ያገኘው። የሞትኩ መስሎት ተወኝ እንጂ ሊደግመኝ ነበር። አባቴ ለመሞት እያጣጣረ ድጋሚ ተኩሶ ሁለቴ መታው። የመከላከያ ሰራዊት አባሉ ሌላ ያዜ አዳሙ የተባለ የ16 ዓመት ታዳጊንም ተኩሶ ገድሏት ሲል አንድ የአይን እማኝ ነኝ የሚል ለደህንነቴ ሲባል ስሜ እንዳይጠቀስ ብሎ የጠየቀ ግለሰብ ተናግሯል። የመንግስት ታጣቂው ከመጠጥ ቤት ውስጥ ነው የወጣው። የእርሱ አባል የሆኑ ሌሎች ሰዎችን ጠርቶ ልኮ መሳሪያ እንዲያመጡለት አዘዛቸው። መሳሪያውን ካመጡለት በኋላ ይህ ያዜ አዳሙ የተባለ ታዳጊ አትግደለኝ ብሎ እየለመነው ነው አሯሩጦ ተኩሶ የገደለው። በአሁኑ ጊዜ የሀዘን ድባብ ውስጥ ነው የምንገኘው። በአካባቢያችን የሚታየው የጸጥታ ችግር ስጋት ውስጥ ጥሎናል። ከእግዚአብሔር በታች በኦሮሞ ሕዝብ እንታገላለን በሚሉ የተለያዩ ፖለቲካ ፓርቲዎች መካከል በሚደረገው ውይይት ብቻ ነው መፈታት የሚችለው። ቤተሰቦቹ ፈቃደኛ ባለመሆናቸው በስልክ ለማናገር ያደረግኩት ጥረት አልተሳካም። የወረዳው አስተዳዳሪ አቶ መኮንን ተረፈ ግድያው በመንግስት ታጣቂው መፈጸሙን አምነው ተወሰደ ያሉትን እርምጃ አብራርተዋል።
የተራያ ኢትዮጵያቲኒ ነማ ዱፋነ ወለማ ረት ሚዳን ዱአ ገይራ ለምተቆሞ።
ይህ የመከላከያ ሰራዊት አባል ሁለት ሰዎች ላይ የሞት እርምጃ ሲወስድ አንድ ሰው አቁስሎ ግለሰቡም በሆስፒታል የሕክምና ክትትል እየተደረገለት ነው። ይህ የመንግስት ወታደር በአሁኑ ጊዜም ተይዞ በህግ ከለላ ስር ነው የሚገኘው። ይህን የፈጸመበትን ምክንያት እየተጣራ ነው። የምርመራ ቡድኑ ስራውን ጀምሯል። ግለሰቡ ሰዎቹን ተኩሶ የገደለው በመጠጥ ኃይል ተገፋፍቶ ሳይሆን እንዳልቀረ የሚወራውን አስመልክቶም ከእርሱ ጋር ተመድበው የነበሩ የመንግስት ታጣቂዎችም ተይዘው ምርመራ እየተካሄደባቸው ነው ብለዋል አቶ መኮንን። የዞኑ ጸጥታ ጽህፈት ቤት ኃላፊ አቶ አብዩ ምህረቱ በበኩላቸው ግድያው ሁሉንም ያሳዘነና የመከላከያ ሰራዊቱን የማይወክል ነው ብለዋል። ከከተማው አገር ሽማግሌዎችና አባገዳዎች ጋር በመሆን የተጎጂ ቤተሰቦችን ማጽናናታቸውን ገልጸው ተከታዩን ብለዋል።
ራኮ ከና ፍሩዳስ ማንጉዶን ብያቲስ አቦቲና መንታቲስ።
በዚህ ጉዳይ ከከተማው አገር ሽማግሌዎች፣ ሃይማኖት አባቶችና አባገዳዎች ጋር መክረናል። የተጎጂ ቤተሰቦች የሚረዱበት ሁኔታ ላይ ተወያይተናል። ይህን እንግዲያ የፈጸመ ወታደር ደግሞ በአጭር ጊዜ ውስጥ ወደ ህግ እንዲቀርብ ተግባብተን ነው የተመለስነው።
የሮ ጠባባ ኬሰት አከእኒ ሴረት ይሃት የቁልቁልስነ ገቢኔ ጀችውን
የዞኑን ሰላም ወደ ቀድሞ ለመመለስም ከህብረተሰቡ ጋር ውይይት እየተደረገ ነው ሲሉ ተናግረዋል ኃላፊው። የዞኑ ነዋሪዎች በመንግስት ወታደሮችና ሸማቂዎች መካከል በሚፈጠረው ግጭት ህይወታቸውና ንብረታቸው ላይ ስጋት መጋረጡን በተደጋጋሚ ሲገልጹ ቆይተዋል። እንዲሁም ባለፈው ሁለት ሳምንት የጉሊሶ ከንቲባ በመኖሪያ ቤታቸው ያሉ በታጠቁ ግለሰቦች መገደላቸውን የዞኑን ባለስልጣናት ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ለኤፍኤም አድማጮቻችን በአህዱ ራዲዮ ኤፍኤም 94.3 ላይ እንገኛለን። እንዲሁም ዝግጅታችንን በሳተላይት ለምትከታተሉ በናይል ሳት ላይ ታገኙናላችሁ። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የምታቀናብረው ብርሃን ኃይሉ ነች። የዓለም ዜናዎችና ዘገባዎችን አጠናቀን ፕሮግራማችን ተጋምሷል። እንዲያውም 3 ሰዓት ከ36 ልክ ነኝ አሉላ? ከ36 ደቂቃ ነው በኢትዮጵያ ሰዓት አቆጣጠር። ለዚህ ክፍል የመጀመሪያ ወደ ሆነው ሳምንታዊ ቅንብር እንሻገራለን።
ዝግጅቱ ስፖርት። ዓለም አቀፉ የአትሌቲክስ ሻምፒዮና እየተስተናገደ ካለባት ዶሃ ነው። አዘጋጅና አቅራቢው ግርማቸው ከበደ።
ሰላም፣ እንደምናመሻቸው የስፖርት ወዳጆች። በዛሬው የስፖርት ዝግጅት በካታር ዶሃ እየተካሄደ ባለው የ17ኛው የዓለም አትሌቲክስ ሻምፒዮና ላይ ትኩረት እናደርጋለን። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በዶሃው 17ኛው የዓለም አትሌቲክስ ሻምፒዮና ለኢትዮጵያ የመጀመሪያው ሜዳሊያ ያስገኘችው ለተሰንበት ግደይ በቀጣይ ለተሻሉ ድሎች እንደምትሮጥ አስታውቃለች። ለተሰንበት ባለፈው ቅዳሜ በተካሄደው የ10000 ሜትር ፍጻሜ በትውልደ ኢትዮጵያዊቷ ሲፋን ሀሰን በመጨረሻው ዙር ተቀድማ የብር ሜዳሊያ ማምጣቷ ይታወሳል። ለተሰንበት በተለይ ለቪኦኤ በሰጠችው አስተያየት ቀጣይ እቅዷን ተናግራለች።
የትናንትናው ውድድር በጣም አሪፍ ነበረ፣ ደስ ይላል። ኬንያና የፈረንጆች ስለመሩ ለእኛ የተመቸ ነበረ። መጨረሻ ላይ እሷን ሜዲያ ስለምትበልጠኝ ይመስለኛል የቀደምሽ እንጂ አሪፍ ነበር። ከየት እንደሚወጣ ትሬኒንግ ላይ ስለሚያየኝ አሰልጣኝ ማለት ነው፣ እኔም ጭምር እንደዛ ከሄድን ጥሩ ውጤት እናመጣለን ብለን አስበን ነው የገባን። በቃ ያው ለቀጣይ በጣም ትልቅ እቅድ አለኝ እና ይሄ ያሸነፍኩት ያገኘሁት ሜዳሊያ ለመጀመሪያ ጊዜ ነው። በጣም ደስ ብሎኛል፣ ግን ከዚህ የበለጠ አመጣለሁ ብዬ ስለሚያስብ እኔ ጅማሮ ነው ብዬ ነው ማስበው።
የኢትዮጵያውያን የማራቶን የስልጠና መገድ መቀየር እንዳለበት ተገለጸ። በ17ኛው የዓለም አትሌቲክስ ሻምፒዮና በሴቶች ማራቶን ኢትዮጵያውያን አትሌቶች በውድድሩ ወቅት 32 ዲግሪ ሴንቲግሬድ የደረሰውን ሙቀትና 75 ከመቶ የነበረውን እርጥበት አዘል ወበቅ መቋቋም ባለመቻላቸው አቋርጠው ወጥተዋል። ይህን በተመለከተ ቪኦኤ ያነጋገራቸው የቡድኑ ሐኪም ዶክተር አያሌው ጥላሁን በማራቶን ስልጠና የአስተሳሰብና የባህል ለውጥ ያስፈልገናል ብለዋል።
ስለ ዶሃ ሙሉ መረጃ አለ እዛ አገር ቤት ሆነ እንደገና ደግሞ IWF ዶሃንና ቶኪዮ ቀጣዩን በተመለከተ ሰነድ አዘጋጅቶ አውጥቷል። መጠንቀቅ እንዳለብን መዘጋጀት እንዳለብን ተመሳሳይ አየር ንብረት ላይ ኤግዛክትሊ የዶሃን እንኳን ባይሆን ተዛማጅ አየር ንብረቶች ላይ እንድንሰራ እንድንዘጋጅ ለሀገራት ሁሉ በተለይ ከፍታ ቦታ ላይ የምንሰራ ቀዝቃዛ ቦታ ላይ የምንሰራን ሀገሮች ፓርቲኩላራይዝ አድርጎ አዘጋጅቶ አውጥቶ ይህንንም እዛ በነበርንበት ጊዜ በኢንፎርሜሽን ደረጃ ለመስጠት ሞክረናል። ስልጠናም ሰጥተናል። ትልቁ ነገር እንግዲህ የኛ የአትሌቲክሱ ካልቸሩ መቀየር አለበት የሚለው ነው። እኔ አሁን የሚታየው ምንድነው ካልቸሩ ምትወዳደርበትን አካባቢ አጤነህ ነው መስራት ያለብህ። ግን አሁን በአብዛኛው እኛ ጋር የሚታየው የድሮ ባህል ነው። ለሊት ነው የምትወጣው፣ ቀዝቃዛ ላይ ነው የምትወጣው፣ ረጅም መስራት ነው የምትወደው፣ ሲበርድህ ነው ስራ የምትሰራው። እነኚህ አሁን አያስኬዱም። በቃ አሁን ምንድነው አይ ቲንክ የአይምሮ ለውጥ የሚያስፈልግ ይመስለኛል። በተለይ አሰልጣኞቹ አካባቢ፣ አትሌቶቹ አካባቢ ከፍተኛ በቃ ከፍተኛ የሆነ ለውጥ መታየት አለበት። እንዲህ አይነት አየር አሁን ይመጣል፣ ፈተና ይመጣል። የሚቀጥለው ጃፓን ደግሞ እስከ 42 ዲግሪ ሴንቲግሬድ ድረስ ገና ስፒል አውት ሊያደርግ ነው። ስለዚህ አይ ቲንክ እዛ በደንብ ተከራክሮ ቁርጥ አድርጎ ወይ መስራት ወይ አለመግባት ማራቶን ኢትዮጵያ በቃ አለመወዳደር። እኔ እንደሱ አይነት ፖይንት ላይ ነው ያለሁት እና አሁን በመጡት ልጆች አልፈርድም።
የኢትዮጵያ አትሌቲክስ ፌዴሬሽን ተቀዳሚ ምክትል ፕሬዚዳንት ኮማንደር ደራርቱ ቱሉም ለውጥ መኖር እንዳለበት ታምናለች።
እንደምታወቀው አትሌቶቻችን ሁሉ ጊዜ አዲስ አበባ ቁጭ ብለው ነው የሚሰሩት እና ወደ ሌላ ሀገር ሄዶ የመስራት ከከተማ ወጥቶ ደግሞ ሌላ ቦታ ቁጭ ብሎ ያለመስራቱ ልምድ አልነበረም እና አሁን ግን የግድ ሆኖ ምክንያቱም እንደዛ ሆኖ ካልሰራ ውጤት ሊመጣ ስለማይችል አሁን ለምሳሌ አሁን የኬንያዋ ሞምባሳ ነው የሰራችው በሙቀቱ ላይ ማለት ነው። ሌሎች እንደምታወቀው ያለ ኢትዮጵያ በስተቀር ሌላ ሀገር እንግዲህ ሙቀት ነው ያለው እና የዓለም ዋንጫ የስድስት ጊዜ ዓለም ኦሎምፒክን አራት ጊዜ ተሳትፌያለሁ። በዚህ በሙቀት ጊዜም ብዙ የዓለም ሀገራትን አውቃለሁ። ዘወርስ የምንለው ይሄ ነው እንግዲህ። የመጀመሪያ ጊዜ አትሌቶች የጠዋት ትሬኒንጋቸውን ሰርተው አውቁ ማታ ከመሸ በኋላ ነው ምርምራቸውን የሚሰሩት እና ስለዚህ ልጆቻችን እንደውም በሰላም ወይ ሳይወድቁ ወይ ሳይጎዱ መውጣታቸውም ትልቅ ነገር ነው። ግን ለወደፊት ይሄንን ነገር ራስ ሰውነታቸውን መልመድ ስላለበት እንዴት መስራት እንዳለብን ፌዴሬሽንና አትሌትና አሰልጣኞች ወይ ማናጀሮች ተቀራርበው ትልቅ ስራ መስራት ይጠበቅብናል ማለት ነው።
በዓለም አትሌቲክስ ሻምፒዮናው በ20 ኪሎ ሜትር እርምጃ የተፎካከረች የኋልዬ በለጠው ከአፍሪካ ቀድማ ውድድሩን የጨረሰች አትሌት ሆናለች። የኋልዬ ውድድሩን በ1 ሰዓት 38 ደቂቃ 11 ሰከንድ በመጨረስ 16ኛ ብትወጣም ከአፍሪካ ሀገራት ተሳታፊዎች ቀድማ ጨርሳለች። በ16ኛው የዓለም አትሌቲክስ ሻምፒዮና ይዘው የነበረውን ደረጃንም አሻሽላለች። የኋልዬ ውድድሩን ስትጨርስ የኢትዮጵያ አትሌቲክስ ፌዴሬሽን ተቀዳሚ ምክትል ፕሬዚዳንት ኮማንደር ደራርቱ ቱሉን ጨምሮ የፌዴሬሽኑ ተወካዮች የመወዳደሪያ ቦታው በመገኘት አበረታተዋታል። ቀነኒሳ በቀለ የማራቶን ሬከርድ ለሁለት ሰከንድ አምልጦታል። ያለፉት 29 ወራት ለቀነኒሳ ጥሩ የሚባሉ አልነበሩም። ተደጋጋሚ ጉዳቶች የማራቶን ውድድሮችን ጀምሮ እንዳይጨርስ አድርገውታል። በብዙ ተጠብቆ እንደተጠበቀው ሳይሆን የቀረባቸው ጊዜያትም ብዙ ናቸው። ከትላንቱ የበርሊን ማራቶን በፊት ከተሳተፈባቸው 6 የቅርብ ጊዜ ማራቶኖች 3ቱን አልጨረሰም ነበር። ሆኖም ለምን ብዙዎች የዓለም የረጅም ርቀት ንጉስ እንደሚሉት በበርሊን አሳይቷል። ከ3 የኦሊምፒክ ወርቆች፣ ከ11 የዓለም ሀገር አቋራጭ ክብሮችና አሁንም በስሙ ካሉት 2 ሬከርዶች በኋላ ለሌላ ሬከርድ በበርሊን ማራቶን ሮጧል። ቀነኒሳ የበርሊን ማራቶንን በ2 ሰዓት 1 ደቂቃ 41 ሰከንድ አጠናቋል። የኤሉድ ኪፕቾጌን የማራቶን ሬከርድ ግን በ2 ሰከንድ በመዘገይቱ ሳይሰብረው ቀርቷል። ብርሃኑ ለገሰና ሲሳይ ለማ ሁለተኛና ሶስተኛ ወጥተዋል። በሴቶች ደግሞ አሸቴ በከሪና ማሬ ዲባባ አንደኛና ሁለተኛ ሆነው ጨርሰዋል። የዛሬው የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። በሌሎች የዓለም አትሌቲክስ ሻምፒዮና ዘገባዎች በቀጣዮቹ ቀናት እንገናኛለን። ለሁላችሁም መልካም ምሽት ይሁንላችሁ።
የዓለም አትሌቲክስ ሻምፒዮና እየተካሄደባት ከምትገኘው ከኳታሯ ዶሃ ነበር ግርማቸው ከበደ ያቀርበልን። ግርማቸው እናመሰግናለን። ሰሞኑንም ተከታታይ ዝግጅቶችን እንጠብቃለን። ውድድሮችን የተከታተለ ይዘግብልናል። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ተከታዩ ሳምንታዊ ቅንብር አፍሪካ ነክ ርዕሶች።
የሱዳን የጦርነት ሰለባዎች ቢኤንፒ ፓሪባስ በተባለው የፈረንሳይ ባንክ ላይ ወንጀል ተፈጽሞብናል ብለው ባለፈው ሐሙስ ስሞታ አቅርበዋል። ባንኩ የሱዳን መንግስት ከፈጸማቸው የሰብአዊ መብት ረገጣዎች ጋር ተባባሪ ሆኗል የሚል ክስ ነው የቀረበበት። ሊሳ ብራይንት በዩናይትድ ስቴትስ እና በፈረንሳይ ሰብአዊ መብት ተሟጋቾች ይደገፋል የተባለውን ክስ አስመልክቶ ዘገባ አጠናቅራለች። በሌላ በኩል ደግሞ የሱዳን የሽግግር መንግስት በሀገሪቱ የኢኮኖሚ ልማትና መረጋጋትን ለማምጣት ሰብአዊ መብትን ለማክበር በሚቻልበት መንገድ እንዲመራ የሚጠይቅ ዘገባ ለተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል መቅረቡን ሊሳ ሽላይን ከጄኔቫ የላከችው ዘገባ ይገኛል። የፕሮግራሙ አዘጋጅና አቅራቢ አዳነች ፍስሐዬ ሁለቱንም ዘገባዎች ለዛሬ አፍሪካ ነክ ርዕሶች አሰናድታለች።
ቢኤንፒ ፓሪስ ባስ ከሱዳን ጋር ባለው ግንኙነት ኢላማ ሲደረግ የመጀመሪያ ጊዜው አይደለም። ከአራት ዓመታት በፊት ባንኩ በሱዳን በኪባና በኢራን ላይ የተጣለውን ማዕቀብ መጣሱን በማመኑ አንድ የዩናይትድ ስቴትስ ዳኛ የአምስት ዓመታት አመክሮና የ9 ቢሊዮን ዶላር ቅጣት በይነውበት ነበር። የአሁኑ ግን ልዩ ነው። የሰብአዊ መብት አክቲቪስቶች እንደሚሉት ባንኩ በስብዕና ላይ በተፈጸመው የወንጀል ተግባር ተባባሪነት ተጠያቂ ነው ሲባል ለመጀመሪያ ጊዜ ነው። ወንጀሉ ተፈጸመ የሚባለው እንደ አውሮፓ አቆጣጠር ከ2002 እስከ 2008 ዓመተ ምህረት በነበረው ጊዜ ነው። ቢኤንፒ ባንክ የቀድሞ ፕሬዚደንት ዑመር አልበሽር መንግስት የገንዘባዊ ገበያ ተደራሽነት እንዲኖረው በማድረግ የማዕከላዊ ባንክነት ሚና ይጫወት ነበር ይላሉ የሰብአዊ መብት ተሟጋቾች። ሲንቲያ ታይ የሱዳን የጦርነት ሰለባዎችን ጉዳይ ከሚደግፉት መካከል ዋናው መስሪያ ቤቱ ዩናይትድ ስቴትስ የሆነው የሰብአዊ መብት ቡድን ዋና ስራ አስኪያጅ ናቸው።
These crimes do not occur in a vacuum with no funds.
እንዲህ አይነቶች ወንጀሎች አየር ላይና ካለ ገንዘብ የሚፈጸሙ አይደሉም።
አሁንም ሲንቲያ ታይ
They occur because people can buy weapons, because people can buy trucks, because people can buy
ወንጀሎች የሚፈጸሙት ሰዎች መሳሪያ ለመግዛት ስለሚችሉ ነው። የጭነት መኪናዎችን መግዛት ይችላሉ። ሰዎች እነዚህን መሳሪያዎች መግዛት ስለሚችሉ እነዚህን አስከፊ ጥሰቶችን መፈጸም ይኖርባቸዋል።
ዓለም አቀፍ የወንጀል ችሎት ዳርፉር ላይ የጦርነት ወንጀልና ፍጅት ፈጽመዋል በሚል ክስ በቀድሞው የሱዳን ፕሬዝደንት ዑመር አልበሽር ላይ የእስራት ማዘዣ አስተላልፏል። ይሁንና ሄግ አቅርቦ ክስ ሊመሰርትባቸው አልቻለም። ከስልጣን የተወገዱት ዑመር አልበሽር በአሁኑ ወቅት በሙስና ክስ የፍርድ ሂደት ላይ ናቸው። አብደል ሐሊም ሐሰን ክሱን ካቀረቡት ሱዳናውያን መካከል አንዱ ናቸው። በመንግስት የሚደገፉ የጃንጃውድ ሚሊሻዎች ዳርፉር በሚገኘው መንደራቸው ላይ ተደጋጋሚ ጥቃቶች አካሂደው ብዙ ሰዎች ተገድለዋል ይላሉ። ከተገደሉት መካከል ዘመዶቻቸው እንደሚገኙባቸው ጠቁመዋል። ተማሪ ያለሁ የሰብአዊ መብት አክቲቪስት ስለነበርኩ ታስሬ ሰቆቃ ተፈጽሞብኝ ነበር ይላሉ።
የፍትህ ጎዳና ረጅም ይሆናል። ባንኩን ብቻ ሳይሆን ሐቀኛ ወንጀለኞቹን ለፍርድ ማቅረብ ነው ግቤ።
ኤንቢፒ የተባለው የክሱ ኢላማ የሆነው ባንክ የሚለውን ለመስማት የተደረገው ጥረት ለአሁኑ አልተሳካም። ነገር ግን ክስ እንደ ተመሰረተብኝ አላወቅኩም ካለ በኋላ በፍርድ ሂደት ስላለው ጉዳይ ከመናገር መቆጠቡን አንድ የባንኩ ቃል አቀባይ ኤኤፍፒ በሚል አጽሮት ለሚታወቀው የፈረንሳይ ዜና አገልግሎት ተናግረዋል። በውጭ ሀገራት ለተፈጸሙ የሰብአዊ መብት ረገጣዎች የፈረንሳይ የንግድ ተቋማትን ተጠያቂ ለማድረግ ሲጣር የመጀመሪያ ጊዜ አይደለም። ላፋጅ ሰመንት የተባለው ኩባንያ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በሚቆጣጠረው አካባቢ ያሉት ፋብሪካዎቹ ስራቸውን እንዲቀጥሉ ሲል ለጽንፈኛው ቡድን ገንዘብ ከፍሎ እንደሆነ ለማጣራት ባለሥልጣኖች እየመረመሩ ናቸው። አንጃሊ ሱሊ ዋናው መስሪያ ቤቱ ፓሪስ የሆነው የሰብአዊ መብት ዓለም አቀፍ ፌዴሬሽን ጠበቃ ናቸው። የሱዳን የጦርነት ሰለባዎች ጉዳይንም ይደግፋሉ።
ዛሬ ይህን እርምጃ በመውሰዳችን እነዚህ ኩባንያዎች እንደዚህ አይነቶቹ የንግድ ተግባሮች አደጋ እንደሚያስከትሉባቸው እንዲረዱ በማድረግ በኩል መልእክት እንዳስተላለፍን ተስፋ እናደርጋለን።
የፈረንሳይ አቃቢያነ ሕግ ሱዳናውያን ያቀረቡት ክስ ምርመራ ለማስከፈት ይበቃ እንደሆነ ውሳኔ መስጠት ይኖርባቸዋል። አንድ ለተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል የቀረበ ዘገባ ደግሞ ለሱዳን የሰብአዊ መብት አያያዝ ምክረ ሐሳብ ቀይሷል። የሱዳን የሽግግር መንግስት ለረጅም ጊዜ ሲሰቃይ ለኖረው ህዝብ መረጋጋትና የኢኮኖሚ ልማት ለማምጣት በሚደረገው ጥረት የሰብአዊ መብትን ጉዳይ መሰረት ያደረገ አቀራረብ እንዲይዝ ዘገባው ይመክራል። ባለፈው ዓመት ሱዳን ውስጥ ህዝባዊ ተቃውሞ ተነስቶ ባለፈው ሚያዝያ ወር የረጅም ጊዜው ፕሬዚደንት ዑመር አልባሽር ከስልጣን ከተወገዱበት ጊዜ አንስቶ የሱዳንን ጉዳይ የሚከታተሉት ጠቢብ ስለ ሱዳን ጉዳይ ዘገባ ሲያቀርቡ ለመጀመሪያ ጊዜ ነው። አሪስቲድ ኖኖንሲ የሱዳን ወታደራዊ ኃይልና ተቃዋሚ ወገን ስልጣን ወደ ሲቪላዊ መንግስት ለማሸጋገር ስምምነት መፈረማቸውን አመግሰዋል። ይህ ለሱዳን ህዝብ ሰላምና ደህንነት ለማምጣት የሚያስችል ወሳኝ እርምጃ ነው ብለዋል። ከሱዳን የኢኮኖሚ ቀውስ ደህንነትንና በሀገሪቱ ያለውን የእኩልነት ጉድለት ለመቋቋም በቀዳሚነት የሚያስፈልገው ሰብአዊ መብትን ማክበር ነው ሲሉ አስገንዝበዋል። የሱዳን ወታደራዊ ኃይልና ተቃዋሚዎቹ የፈረሙት ህገ መንግስት ከቅርብ ጊዜያት ወዲህና ከዚያም በፊት የተፈጸሙትን የሰብአዊ መብት ጥሰቶችን የሚመረምር ነጻ ኮሚሽን እንዲቋቋም ይጠይቃል። ሱዳን በሰብአዊ መብት አያያዝ ረገድ ያሏትን ጉድለቶች ለማስተካከል እርምጃ እየወሰደ ነው ብለዋል። አድማጮች፣ የሱዳን የጦርነት ሰለባዎች ቢኤንፒ ፓሪስ ባስ በተባለው የፈረንሳይ ባንክ ላይ ያቀረቡትን ክስና ለሀገሪቱ ችግር ወሳኝ መፍትሄ ሰብአዊ መብት ማክበር ነው መባሉን አስመልክቶ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አዳነች ፍሳዬን ለዝግጅቷ እናመሰግናለን። አድማጮች፣ ተከታዩ ወደ ለዓመታዊ ክብረ በዓል ወደ ግሸን የሚወስደን ይሆናል። ዓመታዊው የመስቀል በዓልና ደምራ ደቡብ ወሎ ውስጥ በምትገኘው ግሸን ደብረ ከርቤ ገዳም በደማቅ ስነ ስርዓት ተካሂዷል ይለናል ከዚያ የሚገኘው ዘጋቢያችን መስፍን አራጊ በተከታይ ቅንብሩ። የህዝብ ቁጥሩ እስከ ዛሬው ይበልጣል የተባለለትና ከኢትዮጵያ የተለያዩ አካባቢዎች የመጡ ምዕመናን የታደሙበት የደመራና የችቦ ማብራት ስነ ስርዓት ደማቅ እንደነበርም ገልጧል። ዛሬም ዓለም አቀፉ የቱሪዝም ቀን በአምባው ላይ የተከበረ ሲሆን ከ10 ሚሊዮን ብር በላይ ወጪ ወጥቶበታል የተባለው ዘመናዊ ሙዚየምም ተመርቆ አገልግሎት መስጠት ጀምረዋል ይለናል መስፍን አራጌው።
በ514 ዓ.ም በአባ ፈቃደ ክርስቶስ የተመሰረተችው የግሸን ደብረ ከርቤ ገዳም እንዳማኝ ለእምነቱ ተከታዮች ቅዱስ የሚባሉ ገድልና ታሪኮች ያሉባት ናት። እንዳለማዊ ደግሞ ድንቅ ተፈጥሯዊ አቀማመጥ የታደለች በተፈጥሮ መስቀለኛ በሆነው ተራራ ላይ የከተመችው ግሸን ደብረ ከርቤ ኢየሱስ ክርስቶስ የተሰቀለበት መስቀል መገኛ ስፍራ እንደሆነች በእምነቱ ተከታዮች ይታመናል። አባ ፈቃደ ክርስቶስ ግሸን ቅዱስ ላሊበላ ደብረ እግዚአብሔር አጼ ኩኖ አምላክ ደብረ ንግስ አጼ ዘርዓ ያዕቆብ ደብረ ከርቤ በሚሉ የተለያዩ የማወደሻ ስሞች የሚጠሯት ግሸን ደብረ ከርቤ ማርያም ከትናንት ጀምሮ በህዝብ ማዕበል ተጥለቅልቃ በዝማሬና በውዳሴ አሸብርቃ በጸሎትና በአገልግሎት ደምቃ ዘልቃለች። በብዙ ሺዎች የሚቆጠሩ ምዕመናን የታደሙበት የደመራ ስነ ስርዓት እጅግ ደማቅና ኢትዮጵያዊ ህብር የተንጸባረቀበት ነበር። ቋንቋ፣ ብሔር፣ አካባቢ፣ ጾታ፣ እድሜ ያልገደበው ልዩ ቀመር፣ ልዩ አንድነት። ይህን ደግሞ የሚመሰክሩት ላለፉት 25 ዓመታት ደመራን በግሸን ደብረ ከርቤ የሚያከብሩትና ከአዲስ አበባ የመጡት ሊቀ ትጉሃን ደረጀ ነጋሽ ዘወይንዬ ናቸው።
ኢትዮጵያ ውስጥ እንደምናደርስ ሲባል እግዚአብሔር ይመስገን ነው። በሰላምታችን ላይ እግዚአብሔር የሚከብርባት ሀገር ብቸኛ ሀገር ኢትዮጵያ ናት። አብሮ መብላት መጎራረስ ያለባት ሀገር ኢትዮጵያ ናት። ስለዚህ አብሮነትን ከሁሉ በላይ የምታንጸባርቅ እቁብና እድር ያላት ሀገር እኮ ኢትዮጵያ ናት እና ባህሎቿ፣ እሴቶቿ የደመቁ እንዲሁም ማንኛውም ክብረ በዓሏ ደስ የሚለው ሀገር ኢትዮጵያ ነው።
መስቀልን ስናከብር ስለ ፍቅር እናስባለን። መስቀልን ስናከብር በመስዋዕትነት ለሌሎች ክብር መስጠትን እንማራለን ይላሉ።
መስቀልን ስናከብር በጣም ብዙ ነገሮችን እናስባለን። የክርስቶስን መንገላታት መሞት እናስባለን። 6666 ጊዜ መገረፉን እናስባለን። ሳዶር አላዶር ዳናት አዴራ ሮዳስ በሚባሉ መንግስቱ ቅንዋተ መስቀል መቸንከሩን እናስባለን። መጠማቱን መራቡን እናስባለን። ራቁቱን መዋሉን እናስባለን። ጨረቃ ብርሃን መከልከሏን፣ ፀሐይ መጨለሟን እናስባለን። ከዋክብት መርገፏን እናስባለን። ይህ ሁሉ የሚታሰብበት መስቀል ስለሆነ በመስቀል ጥልን ስለገደለ አሁን ሁላችንም በኢትዮጵያ አንድነት በቀደሞ ማንነታችን ልንቀጥል ያስፈልጋል። በዘር ሳንለያይ፣ በተንኮል ሳንለያይ ኢትዮጵያ ጥንታዊ ታሪካዊት ሀገር እንደሆነች በማመን እንደ ቀደመው በፍቅር በሰላም እንድንመላለስ ያስፈልጋል። በኢትዮጵያዊነታችን ልንኮራ ነው እንጂ አንገታችን ልንደፋ አያስፈልግም። ይሄ መከራው ዘመን የጨለፋ ዘመን ያልፋልና ሁላችንም ወደ እግዚአብሔር እንድንመለስ አደራ እላለሁ።
ከስፍራው ታሪካዊና መንፈሳዊ ግዝፍና አንጻር በአገር አቀፍ ደረጃ በዓሉ በዚህ ቦታ ቢከበር ሲሉም ማስተያየት ይሰጣሉ።
መስቀሉ ያለው ግሸን ደብረ ከርቤ ላይ ነው። ሊከበር የሚገባው ከመስቀል አደባባይ ይልቅ ግሸን ደብረ ከርቤ ላይ ነው። መስቀሉ ባለበት ሰፈነግ የጠጣበት ዋንጫ የለበሰው ከለሜዳ የተወጋበት ጦር የታሰረበት ገመድና የነ ቅዱስ እስጢፋኖስ የነ ቅዱስ አርሴማ የቅዱስ ጊዮርጊስ የነ ቅዱስ እሌኒ እልፋላፍ ሄሮድስ ያስፈጃቸው ህጻናት አጽም ያለበት ቦታ ላይ በበለጠ ከቅዱስ ፓትርያርኩ ጀምሮ ብፁዓን ሊቃነ ጳጳሳት በመገኘት ሊከበር የሚገባው በዓለም የተለየ ቦታ ግሸን ደብረ ከርቤ ነውና እዚህ ላይ መከበር አለበት።
ካለፉት ዓመታት የላቀ ብዙ ምዕመን በዓሉን በስፍራው ተገኝቶ የማክበሩ ሚስጥር ምን ይሆን? የርዕሰ አድባራት ግሸን ደብረ ከርቤ ገዳም ዋና አስተዳዳሪ ቆሞስ መምህር አባ ላይኩን እንዲፍራው፣
አንደኛ ትውልዱ ኦርቶዶክስ ላይ ዓለም አቀፍም ሆነ አገራዊ ጥሩ ያልሆኑ እይታዎችም ስላሉ ህዝበ ክርስቲያኑ ሃይማኖቱን እንዲጠብቅ ቤተ ክርስቲያኑን እንዲጠብቅ አንድነትን እንዲያጸና አድርጎታል የሚል ሀሳብ ነው ያለኝ። ኢትዮጵያ ከአፍሪካ ሀገራት አንድነቷ፣ ክብሯ፣ ሉዓላዊነቷ ተጠብቆ የቆየው ህዝቡ አንድ ሆኖ ስለጸለየ፣ ህዝቡ አንድ ሆኖ ጥላትን መከላከል ስለቻለ ነው እንጂ በቋንቋ በብሔር መከፋፈል የሀገራችን ብሎም የቤተክርስቲያናችን ታሪክ አይደለም። ይሄ ምንድን ነው? ለሚከፋፈለው ህብረተሰብ ወይም አካል ይሄ ትልቅ አስተማሪ ነው። በአጠቃላይ በሀገራችን ብዙ ብሔሮችና ብሔረሰቦች አሉ። ሁሉም ብሔረሰቦች በአገልጋይነት በተገልጋይነት በሁሉም ዘርፍ ተገኝተው በዓሉን ያከብራሉ። ስለዚህ ከዚህ በዓል አንድነትን፣ ፍቅርን፣ ኢትዮጵያዊነትን እንማርበታለን ማለት ነው።
ይህ በእንዲህ እንዳለ ዛሬ በግሸን ደብረ ከርቤ ዓለም አቀፉ የቱሪዝም ቀን በክልል ደረጃ ለ27ኛ ጊዜ ሲከበር የተለያዩ የመንግስት አካላት ተገኝተዋል። መስቀሉን በመስቀለኛ ቦታ እናክብር፣ ቱሪዝም ለስራ ፈጠራና ለተሻለ ህይወት በሚል መሪ ቃል ተከብሯል። የዞኑ ባህልና ቱሪዝም መምሪያ ኃላፊ አቶ ሱሌማን ሸቱ
ግሸን በየአመቱ ከ3000 በላይ ጊዜያዊ የስራ እድል ወጣቶች ይፈጠራል እና የዓለም የቱሪዝም ቀን መርሁና ምድር ላይ ያለው እኛ ግሸን ላይ የምናከብረው ከስራ እድል ፈጠራ አኳያ በጣም ተመሳሳይነት ያለው ነው ማለት ነው። ግሸን ከጥንታዊነቷና ከታሪካዊ ይዘቱ አኳያ በርካታ ነገሮች ተሰርተዋል ማለት አይቻልም፣ እንደ የቱሪዝም መዳረሻ ለማድረግ ማለት ነው። የውሃ ችግር፣ የመብራት በሚፈልገው ደረጃ አይደለም፣ የመንገድ ችግር በጣም መሰረታዊ ችግር ነው። ኢቨን እንግዶች መጥተው ማረፊያም አካባቢ ላይ እስከዛሬ የነበሩ በጣም እኛም እየገመገምናቸው የነበሩ ችግሮች ናቸው። በዚህ ደረጃ በሚፈለገው መልክ እንቅስቃሴም ተደርጓል ለማለት አይቻልም። እውነት ለመናገር አያስደፍርም፣ በዛ መልክ ሰርተናልም ለማለት ማለት ነው። በዚህ አመት ያው መንገዱ እንደሚሰራ በመንግስት በኩል ትልቅ ኮሚትመንት አለ።
በእለቱ ንግግር ያደረጉት የደቡብ ወሎ ዋና አስተዳዳሪ አማካሪ አቶ እጅጉ መላኬ በዓሉ በእምነት ልዩነት ተጽዕኖ በማይደረግበት ከምንም በላይ ሰውነት ትልቅ ክብር በሚሰጥበት ወሎ ላይ መደረጉ ጥልቅ ትርጉም እንዳለው ተናግረዋል። ምዕመኑ ይህን ቦታ ያለ ምክንያት እንደማይመርጠውም ይጠቁማሉ።
ወደዚች ቅድስት ቦታ የሚተሙት ተፈጥሮን አንቀው ነፋስ ተቀብለው ለመመለስ ብቻ ሳይሆን ወደ ሌሎች ጣላችንም ከመቀሰራችን በፊት ራሳችንን በቅጡ ለማንበብ በፈተና ውስጥ አልፈን ሁለተኛ ደስታ በሚሰጠው ከፍታ ላይ ለመውጣትና በግሸን አምባ ላይ መንፈሳዊ ደስታና ተፈጥሮ አስደናቂ ህብር ፈጥረው ተስማምተው እንደሚኖሩ ሁሉ አማኞችም አንዱ በሌላው ላይ ሳይረማመድ ትንሿ አምባ ለመቶ ሺዎች እንደበቃች ሁሉ ለሁላችንም የምትበቃው ትልቁ ሀገራችን የምንሰባሰብባት እንጂ የምንበተንባት እንዳትሆን ከልብ የምንጸልይበት ብቻ ሳይሆን በዚህ አብሮነት ተምሳሌት ቅን ልቦና፣ በዘር ያልተመረዘ አቃፊ ህሊና፣ በሃይማኖታዊ ስነ ምግባርና በሞራል ሴቶች የታነጸ ስብዕና ባለቤት መሆን፣ ወንዙን መሻገር፣ ተራራውን መውጣትና ቁልቁለቱን መውረድ የሚያስችል ጉልበት ይሰጠን ዘንድ ምኞታችን የጸና ነው።
በዕለቱ ከ10 ሚሊዮን ብር በላይ የወጣበት ሙዚየም በደቡብ ወሎና ኦሮሞ ብሔረሰብ አስተዳደር ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አትናቴዎስ ተመርቆ ተከፍቷል። የሙዚየሙ መከፈት ዘርፈ ብዙ ጠቀሜታ እንዳለው የዞኑ ባህል ቱሪዝም መምሪያ ኃላፊ ገልጸዋል።
በጣም ደረጃውን የጠበቀ በጣም ጥሩ በሚባል ደረጃ ነው። ያው ግሸን እንደምናውቀው በርካታ ቅርሶች አሉ። ነገር ግን እስካሁን ተጠብቀውና እንክብካቤ ተደርጎላቸው የአያያዝም ችግር ነበረባቸው። የአቀማመጥ ችግር ነበረ። በስርዓቱ አደራጅቶ ለማኖርም በጣም ችግር ነበረብን እዛ አካባቢ ላይ ማለት ነው። ስለዚህ ያንን በመሰረታዊነት ሊፈታ የሚችል ሙዚየም ነው የተሰራው።
ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን እናመሰግናለን። ዝግጅታችን ሊጠናቀቅ ነው። ማጠቃለያ ዜና ላሰማ። የአፍሪካ ቀንድ የሚገኝበት ሁኔታ ዛሬ ከቀድሞ በተለየ አዎንታዊ ነው ሲሉ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ተናገሩ። ዛሬ ለተባበሩት መንግስታት 74ኛው ጠቅላላ ጉባኤ ባሰሙት ንግግር ነው ይህን ያሉት። የአማራ ክልል ፖሊስ ኮሚሽን የኢንፎርሜሽንና የሚዲያ ልማት ዋና መምሪያ ኃላፊ ረዳት ኮሚሽነር ሰይድ አህመድ ባለፈው አርብ በቁጥጥር ስር መዋላቸው ታወቀ። መስሪያ ቤታቸው በፌስቡክ ገጹ ላይ እስራታቸው ከሰኔ 15ቱ ጥቃት ጋር የተያያዘ መሆኑን ይጠቁማል። ኮሚሽነሩ አበራዳሙ ግን ምክንያቱን ከመናገር ተቆጥበዋል። የአልሻባብ ታጣቂዎች የሶማሊያ ኃይሎችን ድጋፍ የሚሰጡ ወይም ለሶማሊያ ኃይሎች ድጋፍ የሚሰጡ የዩናይትድ ስቴትስ የጦር ኃይል አባላት የሚጠቀሙበትን አንድ የአየር ኃይል ሰፈር ማጥቃታቸው ተዘገበ። በዩናይትድ ስቴትስም ሆነ በሶማሊያ ኃይሎች ላይ የደረሰ ጉዳት እንደሌለ ነው የሶማሊያ መንግስት መግለጫ የሰጠው።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 943 እና በናይል ሰዓት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።